ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ሰኞ ጥቅምት 5 ቀን 2016 ዓ.ም ተመረጠ ነው። ኖታ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
ሰኞ ጥቅምት 5 ቀን 1413 ቀናት አለፋቸው።
የወጣቶቹ ሰቆቃ ያልቃ እንበል።
በቅድሚያም በአራቱ ክፍላተ ሀገራት እየተነቀሳቀሰ ያለውን የፋኖን ሁኔታ በሚመለከት ከአገር ቤት ያገኘነውን መረጃ እናቀርባለን። በማስከተልም ከዝግጅት ክፍላችን የቀረበ ሐተታ በመጨረሻም ሐቅ ሲፈት ሐሰት ያደፍት በሚል ርዕስ ከህይወት አሰፋ የተላከልንን ሰፋ ያለ ወቅታዊ ትንታኔ የመጀመሪያውን ክፍል እናሰማለን።
ሰላም አማራ የሚታየው እዚህ በጣም ወሳኝና የመጨረሻ የሚባለው የጦርነት ምህራፍ ሰሞኑን ሰውሉን ተማራካው ሲካሄድ ጀምሯል። በተለይ ዛሬና ትላንት ይህን ከትላንት በስቲያ የነበሩ አዳዲስና በርካታ ልጆች የተመዘገቡባቸው የአማራ ህዝባዊ ፋኖ አሰላለፎችና የጦርነት ሁኔታ ጀብድና ብሶችን ለማቅረብ እንሞክራለን። ሰሞኑን ባህር ዳር ላይ ከፍተኛ የሆነ ኃይል ለመቆጣጠርና አካባቢውን የጦርነት የትርምስ ቀጠና ለማድረግ ብሎም የኦህዴድን የስልጣን ጥማት ለማንሳት ሲል የገባው ኃይል እንዳሰበው ሳይሳካለት ቀርቶ እዛው ስር ያሉ ወደ መሸምቲ በጭስ አባይ በሰባት አሚት እና በአዲስ መውጫ አካባቢ ያሉ የአማራ ፋኖ ይህንን ኃይል በሚገባው ቋንቋ አናግረው ፍትኮና ስንኮን ማስተው እሱንም ደምሰው ከአካባቢው ለማስወገድ ብዙ ምዕራፍ ሄደው የተወሰነ ኃይሉ ተቀንሶበት በተቆራረጠ አግባብ እስካሁንም ከተማ ውስጥ እንደሚገኝ ለማወቅ ችለናል። አዴት ላይ ሰሞኑን ከሀያ ሺህ በላይ መከላከያ ተደምሷል። ይህ አዴት ላይ የተሰራው ጀብድ በተለይ በዚህ ሁለት ሳምንት ውስጥ አዲስና እጅግ አጓጊ ወደፊት እንዲጠቀም የሚገባ በታሪክ መዛግብት ላይ ሊቀመጥ የሚገባው ድል ነው በመባል በሁሉም የአማራ ፋኖ ዘንድ ትልቅ ትኩረት ስቦ ሰንብቷል። አዴት ላይ እንግዲህ ሰሞኑን ከሀያ ሺህ በላይ የመከላከያ ተደምሷል የተባለው በዋናነት በጎጃም ክፍለ ሀገር እንደ ጥቅል አንድ ወጥ የሆነ አደረጃጀት መያዙ የሚታወቅ ነው። የአማራ ፋኖ በጎጃም አንድ ይዟል። ከዛ ውስጥ ደግሞ በአራት ኮር ተደራጅቷል እና ዋናው እና ትልቁ ከኮሮች ውስጥ አንዱ አዴትና አካባቢው ላይ የሰፈረ የአማራ ፋኖ መሆኑ የሚታወቅ ነው። ይህን አካባቢ ደምስሽ ያርፋ ሸግሮ ያስበው የአገዛዙ ኃይል ሙሉ በሙሉ ተደምሶ የተወሰኑ ኃይሎች ተራራ ላይ በከባድ መሳሪያ ይዘው በከባቢ ውስጥ ቢገኙም እነዚህን ጸረ ቡድኖች ለማስረፍና መሰናቸውንም ለመቀበል ሲባል ከባህር ዳር ወጥቶ ወደ አዲስ ጉዞ ያቀነው ጸረ ህዝቡ አገዛዝ የጸረ ህዝቡ ሰራዊት ሰባናዊት ላይ ሙሉ በሙሉ ተደምሶ ወደ መጣበት ሲመለስ ችሏል ማለት ነው። ከባህር ዳር ወደ መሀል ጎጃም እንዲወጣ የነበረ ኃይልም በመሸንጂ አካባቢ ባለው ፋኖ ድባቅ ተመቶ ተመልሷል። ሞጣ ላይ የሙሉ ቀን ጦርነት የተካሄደ ቢሆንም የሞጣ ፋኖ ከሰዴ ፋኖ ጋር በደንብ ሳይናበቡ ቀርተው የተወሰኑ ፋኖዎች መስዋዕትነት ከፍለዋል። ወደ 20 የሚደርስ ንጹሃን ደግሞ ተጨፍጭፈዋል በጸረ ህዝብ አገዛዝ ማለት ነው። ነገር ግን ፋኖም በዚልክ በደንብ ሳይናበብና ከወንድም እና እህት ፋኖዎቹ ጋር ቅንጅት ሳይፈጥር በተናጠል በተገነጣጠለ አግባብ የሚደረግ ጦርነት ሊቆም ይገባል። አንድነት ኃይል ነው የሚለውንም መልዕክት እዚሁ ላይ ማስቀመጥ እፈልጋለሁ። ሳይናበቡ ውጊያ ከመግጠም ይልቅ ተናበውና አደረጃጀት ፈጥረው አንድነት ፈጥሮ ውጊያ ማድረግ እንደሚገባ ግድ ይላል። ጎንደር ላይ ከየቦታው የተሰባሰቡ ልዩ የሚባሉ ኮማንዶ ፋኖች እንግዲህ ተመርቀዋል። ተመረቀው ሰፈር መለስ ሊያስተዋውቅ እንደሞከረው ለመቶ ዓመት ያለ ስጋት ሀገሪቱን የሚጠብቅ ትልቅ የኢትዮጵያ ዘብ ይሆናል ብለን የምናስበውን በተለየ መንገድ በየቦታው የተሰባሰበ ይህ የአማራ ፋኖ ልዩ ኮማንዶ በደል የመረቀ ኃይል ከዛሬ ጀምሮ ጠበታ ወደ ስራ ይገባል ሲልም አስተዋውቆታል። ሸዋ ላይ በመህ የተባለ ቦታ ላይ የጥላት ጦር ተደምሶ ተመልሷል። ነገር ግን በዚህ የተመሳቸው የአገዛዙ ኃይል ዚሮ በነት የሚባለውን አካባቢ በሞርተር ከተማውን እየደበደበ እንደሆነ የመረጃ ምንጮቻችን አድርሰውናል። የወሎና የሸዋ ፋኖ ወደ አንድ እንዲመጣ ጥሪ ተደረጎለት እንደነበር የሚታወቅ ነው። ይህን ጥሪ ተቀብሎ ሙሉ የወሎ ፋኖና የሸዋ ፋኖ አንድ እዝ በመፍጠር ግንባር ፈጥሮ በአዲስ አበባ በኩል የሚደረገውን ጉዞ አጠናክሮ እንዲቀጥል በዛሬው ዕለት ትልሙን ጀምሯል። አንድነቱን አጉልቶ አሳይቷል ማለት ነው። በአዊ ዞን ኮሶቨር አካባቢ ብትግኒ ሳቢታ ለኮማ ጃንግላ አዮ ዋኩሳና ጃዊ አካባቢ እስካሁን ደቂቃ ድረስ ጦርነቶች እንዳሉ መረጃዎች ይጠቁማሉ። በተለይ አዊ ዞን በመባል የሚጠራው ወያኔ በጥራት ጀማፍራት አማራን ለመከፋፈል ይጠቀመችበት መንገድ እንደሆነ የሚታወቅ ቢሆንም ይህ የአገው ሸንጎ የሚባሉ ነቀርሳዎች ከጎንዝ ቀስተኛ ጋር በመናበብ ከኦህዴድ የሚገባላቸውን ብር ሆዳቸውን እየሞሉ የአማራን ሕዝብ ለመብላት አሰስፎ የሚገኙ እንደሆኑ ቢታወቅም ተመራፋለው የሰከላ፣ የቡሬ፣ የሽንጂ፣ የዳንግላ፣ የፋግታ ለኩማና የጃዊ ፋኖ እነዚህን ጸረ ቡድኖች አንገታቸውን አንቀል ከከተማው እናስወጣለን በማለት ከትላንት ጀምሮ የሙሉ ቀን ጦርነት ሲካሄዱ ውለዋል። የተወሰኑ ካድሬዎቹ በፋኖች ተይዘው ተወስደዋል ማለት ነው። የቀሩት ደግሞ አሁንም ከአገዛዙ ኃይሎች ጋር በመሆን በአማራ ፋኖ ላይ ጦርነት ቢከፍቱም እንኳን አማራ ፋኖ በእንጂባራ ከተማ ላይ ምንም አይነት ከአማራ ፋኖ በኩል መስዋዕትነት አልተከፈለም። የሚገባው ልክ የአገዛዙ ኃይል ተመቷል። ነገር ግን በስልታዊ መልኩ እንደገና አደረጃጀት ፈጥሮ ለመግባት ሲባል ማር ከተማውን ለቆ የአማራ ፋኖ በኮሶቨር ከተማ አስተዳደር ዙሪያ ሰፍሮ አሁንም እየተጠባበቀ ይገኛል። በርካታ ኃይሎች ከተለያየ ቦታ እንደሚመጡ የተነገረ ቢሆንም በዚህ አጭር ቀን ውስጥ የኮሶቨር ከተማን በመቆጣጠር ጸረ ህዝቡ አገዛዝ በቅጥረኝነት ያሰማራቸውን ሆዳም የአማራ ባንዳ ቡድኖችን አንገታቸውን አንቀን የምናስበበት ቀን ሩቅ አይሆንም ሲሉም ተደምጠዋል። ከተማ ላይ በኮሶበር የተበሳቸው የአገዛዙ ቡድን ዳንግላ ላይ ሲሆን ሽማግሌ ሳንሳይት ያገኘውን እየደበደበ እንደሚገኝ የአገዛዙ ኃይል ህዝቡን ለማስመረር በተለይ መንገድ ተዘግቶ እንደነበርና ሙሉ አስፋልቱ የአማራ ፋኖ የሚል ጽሁፍ እንደነበረበትና በዘመነ ካሴ ስም የተጻፈ በርካታ ቦታ እንዳለ የሚታወቅ ቢሆንም ለምን ጻፋችሁ መንገድ ዘጋችሁ? መንገድ አይከፈትም ከዚህ በኋላ ወይም ደግሞ መንገድ ትራንስፖርት አይሰጥም። ማንም ወንድ የተባለ ሴትም የተባለ እዚህ አስፋልት ላይ እንዳለ ያገኘ ነው ሁሉ ይመጣለን በሚል በተለይ ሁለት ቤተክርስቲያን ላይ ያነጣጠረ ጥቃት እንደጀመሩና ሲቀድሱ የዋሉ ካህናትን ልብሳቸውን አስወልቀው በቁምጣ በአስፋልቱ በባሪ ጉራቸው እንደነጓቸው እና አገዛዙ የቀደመ አላማው የአማራን ህዝብ እና እንደኢትዮጵያ ብሔራዊ ሃይማኖትን የቆየውን የኦርቶዶክስ ተዋህዶ ቤተክርስቲያን ከስር ምንጩ ጀምሮ ለማድረግ ለማጥፋት እንደሆነም በተግባር ያረጋገጠ ተግባር አስመዋሪ ተግባር አሳይተው ውለዋል። በዚህም መሰው የአካባቢው ማህበረ ካህናት የመጣ ጸሎት ይዘን ቀጥታ ታቦትን ተሸክመን ሲሆን መንደው ህዝብ ቀስቅሰን የአማራ ፋኖን አደራጅተን በተደራጀው ልክ አጠናክረን የቀረውን እና የዋጋውን እቤቱ የሚውለውን ህዝብ ገዝተን ሁሉም በልክናቸው ወጥቶ ይህንን ጥራት እንዲፋለም እናድርግ በሚል ከፍተኛ ውይይት ሲያካሄዱ መሆናቸውንም ከመረጃ ምንጮቻችን ለማረጋገጥ ችለናል ማለት ነው። እንግዲህ በተለየ መንገድ ሰሞኑን በመንደው የአማራ አካባቢ ትኩረት ስቦ የሰነበተው እና ሲተገበር የሰነበተው የአደረጃጀት ጉዳይ ነው። በሁሉም አካባቢ የአማራ ፋኖ አደረጃጀት ፈጥሮ አደረጃጀቱ መልኩ በአደረጃጀቱ አደረጃጀት አጠናክሮ መዋቅሩን በጠበቀ መልኩ ትግሉን እንዲያካሄድ እና በሁሉም ቦታዎች አዳዲስ እጩ የፋኖ አባላት መረቃቸውን ሲያካሂድ ውለዋል። ጎንደር ላይ ቅድም እንደተናገርኩት በጎጃም በተለያዩ አካባቢዎች ወሎ፣ ሰሜን ወሎ አካባቢ በምንጃር እንዲሁም በአርሲ በአዲስ አበባ በህቡ የሚንቀሳቀሱ አካላት ሳይቀር ሰሞኑን መዋቅር አዲስ አደረጃጀት መፍጠር አዳዲስ እጩ ፋኖዎችን ማስመረቅ ማስታጠቅ ወደ ግንባር ማቅረብ በሚል በሁሉም አካባቢዎች ንቅናቄ ሲደረግ ሰንብቷል። እንግዲህ በተለየ መንገድ የተፈረቁባቸውን ቦታዎች ለመምሸት አስፈላጊ ሆኖ አይገኝም። በሁሉም በሚባል ደረጃ የአማራ አካባቢዎች ላይ ሰሞኑን አደረጃጀት ለመፍጠር መዋቅር ለመፍጠር ብሎም በስንቅና ወደት ለመጎልበትና ራስን ለማድረግ እና ለማጠናከር እንዲሁም እጩ ተመራቂ ፋኖችን በህዝብ ፊት በአደባባይ ለማብቃት እና ሁሉም ያቀፈ ሁሉም ያማከለ ሁሉም የተሳተፈበት ታላቁ የአማራ ህዝብ ትግል ትልቅ በተለይ ተጠቅሞ የሰነበተበት ሁኔታ ነው ያለው። እንግዲህ ያው ለዛሬ የነበረን ሪፖርት የሚመስላል። እንግዲህ ቀጣይ ከተመቸው ማታ ብሎም በሆነ ኢትዮጵያውያን ላይ ጸረዙን አገዛዝ በማስወገድ ነገር የሚደረገውን ቅቡስ ጦርነት በተመለከተ ስርፋ ያደረግ ተዘላች እስከምንገር ድረስ ሰላሙን
ፈጣሪ
ያልነት ላይ እምነት የጎደላቸው ሁሉ የገዢዎች ጦርና ድሮን አይበገር ይመስላቸዋል። ቀቢጸ ተስፋ የዘረራቸው ማፈሪያዎችም በዘመን ድሮን ትጥቅ ትግል አይቻልም ብለው ሲያላዝኑ ሰምተናቸዋል። የህዝብ ኃይል በጽኑ ትግል ከታጀበ አይበገር መሆኑን ቀደም ያልነውም አሁንም የፋኖ ድል ያስመሰከረው ነው። ኃይል ሁሌም የህዝብ ነው። ያገዛዙ አጫፋሪዎች ቀውጢ ቀን ስለመጣባቸው ህዝብን አስፈራርተው ከትግል ያርቁ ይመኛሉ። ኮሎኔሉ አብዱአልና አገር ያጠፋል ይሉናል። እስከዛሬ አገር እየገነባ የቆየ ይመስል ሰው ሊገድል ይችላል በጅምላ ይሉናል። ባለፉት 5 አመታት አማራውን ሲፈጅ እንዳልቆየ ሁሉ ህዝብኮ ቆርጦ ተነስተ ዘረኞቹን ያደባየው ከልክ በላይ ስለተበደለ ስለተጨቆነ ስለተፈጀ መሆኑን ይረሱት ይመስላል። ጭቆናው በስቶ ተትረፍርፎ ቆነው በቃ ብሎ ህዝብ ሊሰዋ ይቆረጠው የተነሳው በቁርጠኝነትና መስዋዕትነት ይኸው ወደ ድል እየገሰገሰም ይገኛል። መመለስ ወደ ኋላ የለም። የጎንደር ደብረ ማርቆስ ሃይቅ ወዘተ ተፋኖ መያዛቸው ታሪካዊ ድል ነው። ያገዛዙን መጨረሻ የሚጠቁምም ነው። የፋኖ አመራር በሆነ ምክንያት ስህተቶችን ፈጽሞ ትግሉን እስካልጎዳ ድረስ አዲስ አበባን ከመያዝ የሚያግደው አይኖርም። ከወዲሁ ግን የስልጣን ሽኩቻ ከቀፈደደው አውራጃዊነት ካነቀው ክህደት ከመጣበት በዚያው ሊፈዝ ይችላል። አይሆንም ማለቱን ትቶ የጠላት ከፋፋይ ሻጥር እንዳይሳካ ነቅቶ መታገል ወሳኝ ነው። ይህን የፋኖ ትግል በውጭ ያለው ህብረተሰብ ክፍል በተጨባጭ ሊረዳውና ሊያጠናክረው ይገባል። ለነገ ግንባታም ወሳኝ ይሆናል። በየካቲት አብዮት ወቅት እንደታየውም በባዕድ አገር ያሉ ኤምባሲዎችን በሰልፍና ኃይል ይዞ ለህዝብ ማስከበር ያስፈልጋል። የዘረኞቹ ተቀጣሪዎች የህዝብ ንብረትን እንዳይዘርፉ ያግዳል፣ የህዝብ ንብረትን ያስከብራል። ወገን ህዝብ ደሙን እያፈሰሰና እየተሰዋ ባለበት ይህ በአንጻር ቀላል ዋጋ ክፍያ ነው ለሀገር ሲባል። በሀገር ውስጥም ተመሳሳይ እርምጃዎች በጊዜ ሊወሰዱ የሚገባቸውም ናቸው። የድጋፍ ሌጣ ሰልፍ ጊዜ አልፏል። ወሳኝ እርምጃዎች መወሰድ አለባቸው። የትግሉን ደረጃ ከፍ ማድረግም ያስፈልጋል። ባንዳና ካህዲዎች በመሐከላችን በነጻ እንዲንደላቀቁ መፍቀድ የለብንም። የተሳደዱ የተወገዙ መሆን ሲገባቸው ጭምብል ቀይረው የህዝብን ጎራ ሊደባለቁ መቻል የለባቸው። ማንነታቸው ምስጢር ስላይደለ በዚህ ልንዘረዝር አንጠበቅም። በቦታው በግንባር ያሉት ምን መደረግ አለበት ለሚለው ምላሽ መስጠት ያለባቸው ከመሆኑ ባሻገር ሁሉም ወገን ቢሆን ወሳኝ እኛንን ብሎ በእብሪት መገሸር የለበትም። የጋራ ትግሉ ውጤት እንዳስገኘው ሁሉ ሽግግሩን በዚሁ መንፈስ መያዝ ያለበት እንጂ ጥቂቶች ምርጦች ወሳኞች እኛ ብቻንን ብለው የሚያያዙት ሊሆን አይገባውም። አገዛዙ ድል ቢመታም ከስልጣን አልተወገደም። ተሸንፎ ሊፈረጥጥም ትግሉን ግቡን ከቦታ ሊያደርስ የሚጠርበት ጊዜ መጣ እንጂ አለቀ ደቀቀ በቃ ተፈጸመን የሚባል አይደለም። በሽግግር ጽንሰ ሐሳብ ላይ ብዙ ውዥንብር ተነስተዋል። በወያኔና ጭፍሮቹ ሳይቀር በቅርቡ የሽግግር ጊዜ አልፏል ያለንም የአማራ መሪ ነኝ ባይ ነበር። ዛሬም ቢሆን ኢሕአፓ በሽግግሩ ሂደት ምንም ሚና እንዳይኖረው የሚመኙ ብዙ ናቸው። በህዝብ ላይ እንዳንጨፍር ለውጡን ባጭር እንደንቀጭ ያግደናል ከሚል ስጋት መሆኑ ግልጽ ነው። ያባ ማንኛውንም ያምባገነንነት ወይም ዴሞክራሲያዊ መንገድ ምርጫን አጥብቆ የሚቃወም መሆኑ የሚታወቅ ነው። ስለዚህም ከወዲሁ የህዝብን ሀቀኛ ኃይሎች ለማግለል ሴራው ከንቱ ሆኖ የሚቀር ነው። የባድ ጠራቶቻችን የኢሃፓን መገለል የሚፈልጉት ለአገር ሉዓላዊነት ታማኝ ጠበቃ በመሆኑ ብቻ ነው። የመጪዋ ኢትዮጵያ የውጭ ጉዳይ ፖለቲካ የኢትዮጵያን ጥቅም የሚያስቀድምና የአፍሪካንም ነጻነት ከሚዛኑ ያስገባ መሆን እንዳለበት ምንም ጥርጥር ሊኖር አይገባም። የውጭ ጉዳይ ፖለቲካችንም በነደምቀ መኮንን አይነት ዳፍንታሞች የሚመራ ሊሆንም አይችልም። የሽግግሩ ሂደት ተካፋይ ሊሆኑ የማይችሉ ብንጀምር ማንኛውም ዘረኛ ቡድን ወያኔ ሆነ ኦህዴዳውያን በሙሉ ከዚህ ሂደት አካል ሊሆኑ የሚችሉ አይደሉም። አሊያማ ታጥቦ ጭቃ ይሆናል። የወያኔን ሆነ ኦሮሞማ ዘረኝነትን የሚያቀነቅኑ ሁሉ የታገዱ ይሆናሉ። አገር ክደው ከህዝብ ጠላት ስርዓቶች ጋር ወገነው ወንጀል በደል የሚፈጸሙትም የሚታቀፉ አይሆኑም። በህዝብ ፍጅት ጎሳ ማጽዳት ወዘተ የሚከሰሱ ወንጀለኞች ደግሞ ወደ እስር እንጂ ወደ ውይይት መድረክ የሚጋበዙ ሊሆኑ አይችሉም። የሽግግሩ ሂደት አያያዝ የተስተካከለ ካልሆነ ከባዕድ እንቅፋት ይጋረጥብናል። በዚህ ሁሉ ላይ መምከር መዘጋጀት የግድ ነው። ድል ይነጠቃል አጥብቀው ካልያዙት። አንድነት ይናጋል ለከፋፋዮች ሰለባ ከሆን። የአገር አድን ትግላችን ተጠናክሮ ዘረኞቹን እናስወግድ። ኢትዮጵያ አንድነቷን ጠብቃ ትኖር። ሁሉም የፖለቲካ እስረኞች ይፈቱ። አድማጮቻችን በማስከተል ከህይወት ሰፋ የቀረበውን ሰፋ ያለ ወቅታዊ ትንታኔ የመጀመሪያውን ክፍል እናስተማለን። ሀቅ ሲፈት ሐሰት ያደፍት በሚል ርዕስ የቀረበ ነው። ያደብ ከህይወት አሰፋ። ስር የተደደ የቅጥፈት ፖለቲካ በይዘቱ እየዳበረ መጥቶ የአፍሪካ ምድር ነቅፈሳ ለመሆኑ ማንም ያጣዋል ብዬ አልገምትም። ዘመናትን እየተጓዘ መጥቶ አገር ከመያወድምበት ደረጃ ላይ ለመድረሱም ዙሪያ ገባው እንደሚታዘብ ሁሉ ግልጽ ነው። በዚህም ረገድ የቅጥፈት ፖለቲካ አራማጆች በባህሪያቸው ይለያዩ እንጂ ግብራቸው በሀገር ጥፋት ላይ ያተኮረ ለመሆኑ የሚያሻማ ነገር አይደለም። መሰረቱ ፖለቲካ ሲባል አላዋቂዎች እየደረሱ የሚያነኩሩት የጠላቂታ ሳይሆን በነቆና በበቆ የህዝብ ልጆች አማካኝነት የህዝብ አስተዳደር ጥበብ የሚረቀበት ዘዴ ነው። ስነ አስተዳደራዊ ኩነትን ከወቅታዊ ጉዳዮች ጋር በማዛመድ የህዝብ እንቆቅልሾች የሚፈቱበት ጥበብ እንደመሆኑ መጠን ፖለቲካን ሳይንስም ያደርጋዋል። ጥበብን የተላበሰ ፖለቲካ ደግሞ በቆራጥ ታጋዮችና ተራማጆች አስተሳሰብ ባለው የማህበረሰብ ግንዛቤ ይወሰናል። አርበኛ እልህ አስጨራሽ መስዋዕትነትን እየከፈለ ህዝብ ዳር ሆኖ እሳት የሚሞቅ ከሆነ ትግሉ መሃል መንገድ ላይ መቅረቱ አይቀሬ ነው። ብዙውን ጊዜ የህዝብ ግድየለሽነት እና ወኔ ማነስ ለታጋይ አርበኛ መከራ ሲሆን ቆይቷል። አፍሪካ ምድር ላይ እየተስተዋለ የኖረው ይህ ልማድ መፈንቅለ መንግስትን እየመራ አብዮትን ሲያመጥ ኖሯል። ኢትዮጵያ፣ ሱዳን፣ ግብጽ፣ ማሊና የአሁኑ የኒጀር ክስተት ተጠቃሽ ናቸው። ታጋይ ዜጋ አመጽን አስተካክሎ ሲመራ ህዝብ ከጀርባ በሚመጡ ሌቦች ከተሰረቀ ወደማያውቀው ጎዳና እየተነዳ እንደሆነ ሳያውቀው ኖሯል። ህዝብ ቆም ብሎ አቅጣጫ ማየት ከተሳነው እነ ብርሃኑ ነጋን የመሳሰሉ ርካሾች ሲጫወቱበት ይኖራሉ ማለት ነው። ይህ በሆነ ማግስት ደግሞ ጉዳቱ ለህዝቡ ቢሆንም በዋናነት ኪሳራ ላይ የሚወድቀው ያው መከረኛ ታጋይ ክፍሉ እንደሆነ ብዙ ጊዜ ታይቷል። ስለሆነም ለአንድ ትግል የተባበረና የቆረጠ የህዝብ ተሳትፎ ለታጋይ ቡድን ወሳኝ እንደመሆኑ መጠን ህዝብ ዳር መቆም እንደሌለበት ሊሰመርበት ይገባል። ህዝብ ለህዝብ ካልተገናኘና ታጋይ ለታጋይ ካልተናበበ በስተቀር ትግል ብሎ ነገር ወይ ይከስማል አሊያም ይራዘማል። የአማራ ትግል ለአማራ ብቻ የሚመስለው ኦሮሞ ካለ ራሱን የቻለ የማህበረሰብ ችግር ተብሎ ይመዘገባል። ይህ ምሳሌ ነው። ኢትዮጵያ ምድር ላይ የሚከሰተው የአገዛዝ ችግር የአንዱ ብሔር ወይም ጎሳ አሊያም ደግሞ የአንዱ ሃይማኖት ብቻ ሆኖ መወሰድ የለበትም። ጎርፉ ሁሉንም የሚጠራርግ ነውና አንዱ የህዝብ ክፍል ፍዳውን ሲከፍል፣ ሌላው የህዝብ ክፍል ደግሞ በድል አድራጊነት ሲጀነን በአመታት የሚቆጠር ጊዜ አልፎታል። ይህም ሆኖ ሳለ ግን የአንዱ ህዝብ መከራ ለሌላውም እየተረፈ ሲያልፍ መኖሩንም እየተሸኘ የኖረውን ታሪክ ማስታወስ ይቻላል። የአፍሪካ ትልቁ ችግር ይህ ነው። አንድ ቋንቋ አልናገር እያለ አምባገነኖች ልሳኑን ቆልፈው ሲጫወቱበት በኖሩ በራሱ ታሪክ ውስጥ ተመዝግቦ ይገኛል። ነገር ውሎ እያደር ሲመጣ ደግሞ ይህ ብቻ ሳይሆን በቅንነት የተነሳውን አማጺ ገፍትሮ ከአምባገነን ጫማ ስር የሚነጠፍ ህዝብም እንዳለ የብዙዎቹ የአፍሪካ ህዝቦች ታሪክ ሆኖ አልፏል። የነበልባል ቋያው የሚበርድ የማይመስል የህዝብ አመጽ ተቀጣጥሎ ብዙም ሳይቆይ በጥቂት አንጃዎችና ሰላቢ ፖለቲከኞች ምክንያት የውሃ ሽታ ሲሆን ቆይቷል። ይህን ብዙም ሳንርቅ የኛዋን አገር አብዮት ማየት ይቻላል። ዲሞክራሲ እንዲሰፍን የተደረገው መራራ ተጋድሎ በውሱን ወሮበላዎችና በተደነባበረ የህዝብ ክፍል ሰበብ በእንጭጩ ቀርቷል። ይህ ከቶውንም የማንረሳው የራሳችን አገር መጥፎ ታሪክ ነው። እንቁ የሆኑ የአገር ልጆች መስዋዕትነትን ከፍለው እልፍ አእላፍ ወሮበላዎች የተፈለፈሉባት አፍሪካዊት አገር ለመሆኗ ተጽፎ የተቀመጠው የውርደት ታሪኳ መስጋሪ ነው። ይህ የሆነብን ደግሞ የቅጥፈት ፖለቲካው ደርቶ ፖለቲከኛንን ባዮች በመማገጣቸው እንደሆነ ቁልጭ ተደርጎ የተጻፈ ታሪክ አለን። ዴሞክራሲ ያለ ገደብ ሰፍኖ የህዝቦች ዋስትና እንዲረጋገጥ የሚታለመው ዓላማ ከግብ ሳይደርስ ህልም እየሆነ መቅረቱ የዚህ ክስተት ማረጋገጫ ሆኗል። ይህ እየተቀናጨፈ የሚቀርበው የህዝቦች ትግል እንደ አብይ አህመድ ያለው ጎዶሎ ግለሰብ በእስረ ሙሴ ይዞ እያነከሰበት በመሆኑ እንደሆነ ብሽታ የለውም። የእርሱ ጉድጓድ መች እንደሚቆፈር አይታወቅም እንጂ የአገር ሉዓላዊነት አደጋ ላይ ወድቆ حزب برهاب يتسقايي باللبت وقت يچگين گودگواد سيقفر يميتساي گودنيا سو قونو قويتوال ايهن بديلا گيزي املسبت يونالنا يجمركوتن حساب لقتل يحق بوليتيكا بادگوت اگرات يراسون ملك سيز بتادگي اگرات دگمو يكفى مثلان طلطرو سيگواز باينو تاريخ لا ياله ከዚህ በመነሳት ነገሩ ሀቅ ነውና ፖለቲካ ባደገው ዓለምና በታዳጊ አገራት መካከል የጎላ ልዩነት ይዞ ስለመኖሩ ፍንተው አድርጎ የሚያሳይ መገለጫ አለ። በዚህ ረገድ የምዕራባውያን ፖለቲካ የአፍሪካን ፖለቲካ እየተጫነው በኖርበት መጠን ሸክሙ አልወርድለት ብሎ ሲጎረብጥ መቆየቱን ታሪኩ ውስጥ አንድ ብሎ አስቀምጦታል። ለዚህ ይመስላል ያጉሩ ገዢዎች ከህዝቦቻቸው ጋር አይጥና ድመት ሆነው ዘመናትን ያሳለፉት። በሀቅ የተገነባ ፖለቲካ የምዕራባውያን ብቻ የሆነ የአፍሪካ አግሁር ደም እየፈሰሰበት እንዲኖር ተለይቶ የተፈጠረ እስኪመስልም ድረስ በመታየት ላይ አለ። ይህ አይነቱ ጣፈንታ በሐሰት ፕሮፓጋንዳ ላይ የሚመሰረተውን ፖለቲካ ተሸካሚ ሆኖ ይህ ነው የማይባል ግፍ ሲራገፍበት ቆይቷል። ተቆር ግፍ በተቆር ህዝቦች ላይ ሲወርድ የሚመለከቱት ነጮች ያዞምባ ማንባትን ለማድ ቢያደርጉትም ስውር በደላቸውን ግልጽ በሚመስል እርዳታቸው ሊሸፍኑ ይጥራሉ። የቀደመውን ስውር በደል በተለየ ቅርጽና ይዘት እየለወጡ ሊዛነፍ የማይፈልጉትን መከራ በማይፈልጉት ህዝብ ላይ ሲጭኑ ይኖራሉ። ፖለቲካን በወጉ ተርጉመው ህዝባቸውን በወጉ ሲያስተዳድሩ ዝንፍ የማይሉት ነጮች አፍሪካን ያለወጉ የበጠበጡ የግፍ ጸዋ ሲገቱት አማካሪያቸው ብዙ ነው። ይህን ደግሞ ሊከዱት አይችሉም። የአፍሪካውያን ፖለቲካ ውሸት የሚል ትርጓሜ እንዲሰጠው ያደረጉትም ከዚህ አንጻር እንደሆነ መገንዘብ ይቻላል። በዲሞክራሲ መጥቅ አምባገነንነት እየተፈነ ህዝቦች እድሜ ልካቸውን በድርብ ጭቆና እንዲማቅቁ በማድረግ በኩልም ስማቸው ጎልቶ ይታያል። ይደግሞ የቅጥፈት ፖለቲካው ያመጣው ጦስ እንደመሆኑ መጠን ከባድ ዋጋን ሲያስከፍል ቆይቷል። ይህን ተከትሎ ታዲያ አፍሪካ ምድር አክራፊ ባለመጥፋቱ ምክንያት አህጉሩ የሽምቅ ተዋጊ ኃይላቶ አያውቅም። በህዝብ ስም ጫካና በረሃ የሚገባው አማጺ የትየለሌ ነው። ዋናው ነገር ግን ይህ አይደለም። ጭቆናናው ግዞ ጦር መሰበቅ አንድ ነገር ነው። በሰበቁት ጦር ጣላተን ድል አለማስረክ ደግሞ በግልባጩ ሌላ ነገር ይሆናል። በራይ ወረደ ወይም ጫካ የገባ አልገዛም ባይ ቡድን በአህጉሩ ውስጥ ቁጥሩ ቀላል አይደለም። አገርን ለጣላት አሳልፎ ሰጥቶ ህዝብን ለስቃይ እየዳረገ ታጋይ ተብዬ መኖሩንም ወያኔን ጠቅሶ ማሳያ ማስቀመጥ ይቻላል። ይህን በተመለከተ ማጠቃለያ መስጠት ከተፈለገ የአፍሪካ አማጺ ቡድንን ጉዳይ ውስጡን ለቄስ ብሎ ማለፍ ሳይሻል አይቀርም። የሽሮ ድንፋታ እስኪወጣ ላፍታ እንዲሉ ከአፍሪካ አልፎ ለራሳቸው ለፈረንጆቹም የሚሆን እስኪመስል ድረስ ጫፍ የማይዘልቅ ትግል ተብየውን በአፍሪካ ምድር ሲያንተከትኩ ኖረዋል። ከዚህ አንጻር ጠቅለል ተደርጎ ሲታየም የአህጉሩ የትጥቅ ትግል በቅጥፈት ፖለቲካ የተመሰረተ ለመሆኑ ይሄው ማሳያ ነው። በዚህም ሳቢያ የአፍሪካ አማጽያን አገር በማተራመስና የህዝብ አንጥራ ሀብት ዘርፎ በማዘረፍ በኩል ያልተሳካላቸው ጥቂቶች ሲቀሩ ብዙዎቹ ግን የሆነውን ሁሉ አድርገው አልፈዋል። እንደ ሰው ተፈጥረው እንደ ሰው የሰሩት ስውር ግፍ በአፍሪካ ታሪክ ላይ በግልጽ ተጽፎ ተቀምጧል። ለዚህ ተንኮል ደግሞ የፈረንጆቹ እጅ ከፍተኛውን ድርሻ ወስዷል። መካከለኛውን አፍሪካ ጨምሮ ምስራቁና ምዕራቡ የአህጉሩ ክፍል የአውሮፓና አሜሪካ ቀጥረኛ ሽምቅ ተዋጊዎች ሲያምሱት መኖራቸውን ታሪክ ላይ ሰፍሮ እናገኛለን። ወደው እስኪጠሉ ድረስ እንዳሻቸው ተጨማልቀውበታል። እንደምሳሌ ለመጥቀስ ቢፈልግ እንኳን ዩኒታ ተብየውን እድሜ ጠገብ ያንጎላ አማጺ ቡድን ቀዳሚውን ቦታ ይዟል። ከዘመነኛው ቦኮ ሐራምና አልሽባብ ቡድኖች ቀደም ብለው የነበሩት ደግሞ የሎርድ ሬዚስታንስ አርሚ በዚያች ምድር ተፈጥረው በዚያች ምድር ላይ የሰሩትን ሲሰሩ ቆይተዋል። አልሽባብ ምስራቁን ክፍል ሲያተራምስ፣ ቦኮ ሐራም ደግሞ መካከለኛውንና ምዕራቡን ይዞ መላው አፍሪካን ሲነጥ መቆየቱን የዓለም ሕዝብ ያውቃል። እድሜ ለምዕራባውያንና ያለ የሌለውን ግልጥና ሰውር ግብ ሲያወርዱብን ሳለ ርህራሄ እየሸሻቸው እንደነበር ራሳቸው ደህና አድርገው ያውቋታል። የአንቱራ ሀብት ረሀብተኞች የሆኑት እነኚሁ ሀያላን አገራት ሀያልነታቸውን ተጠቅመው አፍሪካን ያላደረሱበት ግፍ የለም። ዋና ፍላጎታቸው ይህ ነበርና ከሚበቃቸው በላይ ያልፈጸሙት በደል ላለመኖሩ ማንም እርግጠኛ አይደለም። የአልማዝ ማዕድን ሳይቀር የዝሆን ጥርስና ሌሎች የከበሩ የተፈጥሮ ሀብቶች ወደ አገራቸው የቻሉትን ያህል አግዘዋል። ከሁሉም የሚገርመው ደግሞ እያራቁ የሚሰውሩትን የአፍሪካን ሀብት የሚመዘብሩት የአፍሪካ ፖለቲከኞችና መሪዎች እያቀረቡ እንደነበር የሚታወቅ ነው። የአፍሪካ ደናቁርት ፖለቲከኞችና እብሪተኛ መሪዎችም ነጭን መታገል ውርደት እየመሰላቸው ህዝብን ለባርነትና ሀብቱን ለባዕዳን ሲያቀርቡ ኖረዋል። አፍሪካውያኑ ይህን ሲያደርጉም እንታገልለታለን የሚሉትን ህዝብ እንኳ ላፍታም ቢሆን የፈሩ ሳይመስሉ ነው። መቼም ጥሎብናልና የሆነው ነገር ሁሉ ሲሆን እንዲሆን የሻትነው ሁሉ እየቀረ ባልፈለግነውና ልንፈልገው በማይገባን ስቃይ ቁም ስቅላችንን ስናይ ቆይተናል። በአንድ በኩል አማጽየኑ፣ በሌላ በኩል ደግሞ የየሀገራቱ አምባገነን መሪዎች አንጡራ ሀብቱን እየመዘበሩ ህዝብን ከድህነት አረንቋ ውስጥ ከተውታል። ይህ ሲፈጸሙ ሳለ ደግሞ ሀገራቸውንና ህዝባቸውን ላፍታ እንኳ ወደ ኋላ ዞረው ማየት አልቻሉም። የአፍሪካ ህዝብ በድህነት እየማቀቀ በህዝብ ስም በረሃ የሚወርዱት የይስሙላ ታጋዮች ህዝባቸውን በጦርነትና በስደት እያስጨረሱ አገራቸውን ለከፍተኛ የኢኮኖሚ ውድቀት መዳረግ ብቻ ሆኗል ስራቸው። ላይቤሪያ፣ ሶማሊያ፣ ኮንጎ፣ ኡጋንዳ፣ ሱዳንና ኢትዮጵያ በዚህ ሁኔታ ሲጎዱ፣ ኢትዮጵያን ጨምሮ ግብጽና ሊቢያ ደግሞ በአምባገነኖች ጡንቻ ሲደቆሱ ኖረዋል። የአፍሪካ ችግር ውስብስብ ነው። ፖለቲካው የተወላገደ ሲሆን ፖለቲከኞቹም በዚያው ልክ ጠማማዎች ናቸው። መንግስቱ ኃይለ ማርያምና መለስ ዜናዊ፣ አልበሽርና ኢሳይያስ አፈወርቂ የኢዲያሚን ታናሽ ወንድም ሆነው አያሌ ዓመታትን ዘልቀዋል። የነኚህ አረመኔ አምባገነን መሪዎች የበላይ ጠባቂ ሆነው የኖሩት ደግሞ አሜሪካን አንድ ብሎ ምዕራባውያንንና አረቦች ተከታዮች መሆናቸውን አለመስፋት ተገቢ ነው። ሁሉን አቀፍ በደል ፈጽመው ሲያልፉ ጠንቃቸው ደግሞ እስካሁን ድረስም የአፍሪካ አበሳ ሆኗል። በመሆኑም የቅጥፈት ፖለቲካው ያመጣው መከራ አፍሪካን ለድህነትና ለኋላ ቀርነት ሲዳርግ፣ ቀጠናውን ደግሞ በብጥብጥ እንዲቆይ አድርጎታል። ይህ ደግሞ ፈረንጆቹ ብዙ ጥረው ተሳክቶልናል የሚሉት ግባቸው ሆኖላቸዋል። ሌላው ቢቀር አህጉሩን የብድር ዕዳ ተሸካሚ ለማድረግ የሄዱበት ርቀት አስገራሚ ነው። ይህ በዚህኛው ሲሆን፣ በሌላኛው በኩል ደግሞ አንድ ነገር አለ። የይስሙላው የትጥቅ ትግል አገርን አስገንጥሎ ህዝብን ለዘመናዊ ስቃይ መዳረጉንም በዚሁ ዘመን ታይቶ ያለፈና አሁንም ያለ አጸያፊ ክስተት ሆኗል። ኢትዮጵያን፣ ኮንጎንና ሱዳንን እንደ ምሳሌ መውሰዱም ለዚሁ ተግባር ማረጋገጫ ይሆናል። በህዝብ ስም ምክንያት ለትጥቅ ትግል ጫካ የገባ ሁሉ ለህዝብ ሳይሆን ለቡድናዊ ፍላጎት መሆኑ አማጺ ሆነው ኖረው መንግስት የሆኑትን ቡድኖች ማየት ይቻላል። ወያኔና ሻዕቢያን ጨምሮ የሱዳኑ አማጺ ተብዬ ቡድን እንደ ዋና መጣቀሻ ቢወሰዱ መልካም ነው። ሻዕቢያም ሆነ ወያኔ ለኤርትራና ለትግራይ ህዝብ ሳይሆን በዝምድናና በአካባቢ ልጅነት ተዋቅረው ከደደቢትና ከናቅፋ ምሽግ ውስጥ ከወጡ በኋላ የፈጸሙትን ወንጀል ሁሉ ማየት በቂ ነው። ለራሳቸው ተፈጥረው ለራሳቸው ከኖሩ በኋላ የሞቱት ሞተው፣ ያሉት ደግሞ መንገዳቸውን በዚያው መልኩ ቀጥለዋል። ከዚህ ጋር ተያይዞ ፍጥጥ ብሎ የቀረ ነገር ቢኖር ግን የትግራይም ሆነ የኤርትራ ተብየው ህዝብ እንደ ሱዳኑ ህዝብ ሁሉ መከራን እየከፈለ መኖሩ ነው። ሱዳን በአሁኑ ሰዓት በምን ደረጃ ላይ እንዳለች ዓለም በሙሉ ያውቀዋል። ስደት፣ ረሃብ፣ በሽታና ሞት ያችን ምድር እየታገሏት ይገኛሉ። ኢትዮጵያ፣ ኤርትራ፣ ሶማሊያና ኬንያም ቢሆኑ በዚሁ ልክ ናቸው። አምባገነን መሪዎችንና አስመሳይ የትጥቅ ትግል አራማጅነን በሚሉ አካላት የሚመጣው የቅጥፈት ፖለቲካ መዘዙ ብዙ ሆኗል። የነንም ሀቅ አሁን ሱዳንና ኢትዮጵያ ላይ የሚፈጸመውን ግፍ አይቶ መረዳት ይቻላል። ዛሬ ላይ የኤርትራንና የትግራይን ህዝብ ተገና አድርገው ኢትዮጵያን አድመተው በየጊዜው ከመያመረቀስ በሽታ ላይ የጣሏት ደመሆኑ አከራካሪ እየሆነ አይደለም። በተለይም ደግሞ ኢትዮጵያ ከከፋ በሽታ ላይ ወድቃ በጣር ላይ መሆኗን ሸኔን ጠይቆ የማይረዳ ዜጋ ካለ አብይ አህመድ ምን እየሰራ እንደሆነ ለማወቅ ተቸግሯል ማለት ነው። ዞሮ ዞሮ በፖለቲካውም ሆነ በትጥቅ ትግሉ ረገድ ህዝባዊነትን ተላብሶ የህዝብን እንባ የጠረገ ኃይል አፍሪካ ምድር እንዳልነበረና እንደሌለ በእርግጠኝነት መናገር ይቻላል። ምናልባትም ማንዴላ መራሹን ኤኤንሲ ቡድን መጥቀስ ከተፈለገም ሊነገር ከሚከብደው የማንዴላ መስዋዕትነት አንጻር እንደሆነ ማየት ይቻላል። ማንዴላ ከነጮቹ አእምሮ በላይ የላቀ አእምሮ ባለቤት መሆኑን እየመረራቸውም ቢሆን እንግሊዞች ይገልጻሉ። ከዚህ ባለፈ ግን ከኢትዮጵያዊው ኢሃፓ በስተቀር ማንኛውም አማጺ ሆነ የፖለቲካ ፓርቲዎች የሀገርን ሀብት በመዝረፍ ተጠምደው የኖሩ መሆኑን ከላይ አስመረበት አልፈያለው። ይህ ብቻም አይደለም። የሀገር ክብርን ለፈረንጅ እየሸጡ የአፍሪካ ህዝብ ቀና ብሎ እንዳይሄድ ደንቃራ የሆኑበትንም ታሪክ ጨምሮ ማየት ይቻላል። ይህን አልፈጽምም ብሎ ፍዳውን የሚከፍለው ኢሃፓም አመታትን የዘለቀ መከራ እየከፈለ ይኖረው ከዚህ የተነሳ መሆኑን አባላቱና ደጋፊዎቹ ያውቁታል። የአገር ልጅ ተወልዶና አድጎ ለቁም ነገር በመብቃት ፈንታ የአገር ጠላት ሆኖ ሲነሳ ሻዕቢያንና ወያኔን ከአልሽባብ ጋር ደርቦ መታዘብ ይቻላል። ቦኮ ሐራምን ጨምሮ አልሽባብንና ኦነግ ሸኔን እንደ ምሳሌ መጨመር ከተፈለገም እንደዚሁ ነው። ዜጎቻቸውን አግተው በስውር ግፍ የፈጸሙ የጋኔን ጭፍራዎች መሆናቸውን ሸኔንም ሆነ ቦኮ ሐራምን መጠየቅ ሳያስፈልግ ሁኔታውን አይቶ መገንዘብ ይቻላል። ዜጋን እያገቱ የነጻነት ታጋይ ለመሆን ማሰብ ማለት የትኛው ፍልስፍና እንደሆነ ግልጽ ባይሆንም ለትንታኔው ኢሃፓን መጠየቅ ይቻላል። ኦነግ ሸኔ በንጹሃን ደም ሰክሮ መሪውን ታንዛኒያ ለውይይት ሲያቀርብ አብይ አህመድ ከሸኔ በላይ ሸኔ ሆኖ መክረሙን ማንም ሊረዳ ከፈለገ ሐቁ ይህ ነው። ኢትዮጵያን ሽባ አድርገው ቃሬዛ ፍለጋ አገር ለአገር እየተራወጡ ውለው ማደራቸውን በሰፊው እያየን ነው። ይሄን ደግሞ ድመት መንኩሳ አመዷን አትረሳ በሚለው መጣጥፌ ላይ አስፈራያለሁ። በባዕዳን አገራት የሚደገፈው ይህ የከፋ ቡድን 4 ኪሎ ገብቶ አገር እያተራመሰ መሆኑን የገለጽኩበት መጣጥፌ ደግሞ የዚሁ አካል ነው። ይህን የመከራ ገፈት የሚቀምሰው ደግሞ ያው የፈረደበት አማራ ለመሆኑ ፈረንጆቹም ጠንቅቀው ያውቁታል። የሰው ደም አፍስሶ መጠን የሌለውን ግፍ የሚያወርደው ይህ አረመኔ ቡድን ከጀርባ በርታ የሚለውን ደጀን ያገኘ ይመስላል። ከሁሉም የሚያሳዝነው ደግሞ ነጮቹ የሚሰሩት ደባ ቀላል ያለ መሆኑን ያክል ስውር ተንኮላቸው የማይገባው ዜጋ ቁጥሩ የትየለሌ መሆኑ ነው። ያለፈው አልበቃቸው ብሎ ደም ተግቶ ደም እየተፋ 4 ኪሎ የገባውን የማፊያ ስብስብ ኢትዮጵያን እንዲያጠፋላቸው በኢትዮጵያ ስም ብድር ለመስጠት ፈቃደኞች እየሆኑ ይመስላል። በዚህም ሳቢያ ትግል አድማስ የለውምና በኢትዮጵያ ላይ እየወረደ ያለውን ግፍ ለማስቆም ያስችል ዘንድ ለነገ የማይባል ተግባር ዛሬ ላይ ልንፈጽም የግድ ብሏል። ኢትዮጵያ ምድር ላይ ቋጠሮውን የሚፈታ የማይመስል ውስብስብ ችግር አለ። ፖለቲካው ኢኮኖሚውን በጁዶ ዘርሮ ለመጣል ምንም ያክል አልቀረውም። ካለፈው ዘመን የሌሉና ከመጪው ዘመን ደግሞ የማይኖሩ የሚመስሉ ቡድኖች አብይ አህመድን ከበው መራወጥ ይዘዋል። የኢሃፓን አንጃዎች ጨምሮ አብን፣ ኦፌኮ፣ ኢዜማ፣ ኦነግ፣ ሻዕቢያና ወያኔ በዋናነት ይጠቀሳሉ። ሌላም እንጨምር ካል መጨመር እንችላለን። ነጻነትን በመረረት ትግል ማምጣት የማይፈልግ ግዞተኛ የህዝብ ክፍልም ሌላኛው ችግር ነው። ፈሪ ህዝብ የጀግና ታጋዮች ቀበኛ ነው። በአንድ በኩል ፍርሃት የኋሊት እየነዳው ሲርበተበት የሚኖርና በሌላ በኩል ደግሞ አልጠግባይ ሆዱ አሸንፎት ለሆዱ ያደረ መጋዣ የህዝብ ክፍል እንዳለም አለመርሳት ተገቢ ነው። ይቀጥላል።
ዙፋንን ባይነገስ ምነው ለዙፋኑ ነወይ ተራራይ ዋጥጥ ነው ይህን በከለን ሽሮን የሚያዋስደን ማነው
ሰላም አገሬ
መድኃኒቱ
ማርያም አገሬ
ምነው ተደጋከን
ማርያም አገሬ
አፍራፍኑ መንገዶን አፍራፍኑ መንገዶን አፍራፍኑ መንገዶን አፍራፍኑ መንገዶን
ከሬናው ከአምረልሳን ዘነበ በቀለ ኢትዮጵያዊ ሽንፈትን አይወድም ኢትዮጵያዊ መልከዝን ጉርጉር አቋመ ሽቅርቅር ነው ኢትዮጵያዊት ሆና ለጣላፋ ተንበርክካ አታውቅም ምክንያቱም በደሟ አማራነት በደሟ ኦሮሞነት በደሟ ትግሬነት ጉራጌነት ወላይታነት አፋርነት ኮንሶነት ጋሞነት ከምባታነት ሀዲያነት ሲዳማነት ሶማሌነት አደሬነት ወዘተ ተቀላቅሎ ያስገኛት ጉብል ናትና ኢትዮጵያዊት በማይመጥናት ዘረኝነት አትሰለፍም ጠባብ ዘረኞች ከየቦታው ለቃቅመው ካሰፉት ባንዲራ ቀድማ በሰፊው የተለቀቀውን አረንጓዴ ቢጫ ቀይ ቀለም በፈጣሪዋ ጥቆማ ያገኘችው ታሪካዊ ሰንደቅ ዓላማ ነውና ከጊዜ አመጣሾቹ የተለያዩ ማህበረሰቦች መገለጫ ናቸው ከተባሉት ባንዲራ ጋር እኩል የሚታይ አይደለም ዳቅ ያለ ክብር ያለው ነው ክብር ተግባርን ያያል ስለዚህም ዝም ብሎ የሚሰጥ ማዕረግ አይደለም ምክንያቱም አገሪቷ በገጠሟት የጠላት ወረራዎች ሁሉ ላይ ጀግኖቿ እያውለበለቡ ለድል የበቁት ምልክት አረንጓዴ ቢጫ ቀይ መሆኑን ዛሬ ላይ ህፃናት እየተገደዱ እንዲቀይሩ የተደረገበትን እውነታ ተፍ ሲሉ የሚረዱት በመሆኑ ችግር የለውም የውሸታም ህይወት ውሸት እስከተጋለጠ ድረስ ብቻ ነው ህፃናት አሁንም ቢሆን ከሚያዩት መረዳት አያቅታቸው የኢትዮጵያ ወጣቶችን የሰንደቅ ዓላማ ፍቅር እያዩ ነው የሚያድጉት የፋኖን የትግል አርማ እየተመለከቱ ነው ያሉት ስለዚህም ውሸታሙ ጠባብ ተገንጣዩ አገዛዝ ወይስ ወጣቱና ፋኖ ያማራ ጀግና ህፃናት ተማሪዎች ወንድሞቻቸውን እናቶቻቸውንና አባቶቻቸውን እንደ ከብት ሲያርዳቸው ያዩት ቄሮ ወይም ኦነክሽን እየተባለ የሚጠራው ያብይነ ሽመልስ አብዲሳ ጀሌ ወይስ የደሃ አማራ ለንታ የኢትዮጵያ ንጽህነት ተስፋ በመሆን ህይወቱ ሊየከፈለ ያለው ፋኖ የኢትዮጵያ ህዝብ ዘረኝነትን አይደግፍም ኢትዮጵያ የሁሉም ዜጎቿ ምድር ናት ብሎ ያምናል የዘረኞች ኩሉሳኔ አንድ አመት እንኳን ያለ ጦርነት እንዲራመዱ አላስቻላቸውም ሰላምን በመላሳቸው እንጂ በተግባር አያውቋትም በህዝብ መብት የሚያምን ህዝብ የሚፈልገውን እንዲያገኝ የራሱን ተዋጽኦ ያድርጋል እንጂ ህዝብን ለማወናበድና የራሱን ፍላጎት በሌሎች ላይ ለመጫን አይሮጥም። ብሔር ምንድን ነው? ብሔረሰብስ ህዝቦች ምን ማለት ነው? መለስ ዜናዊ የራሱን ማንነት እንኳን ለይቶ ማስቀመጥ በማይችልበት ሁኔታ ሌላውን በዘሩ ለመለየት ሲጫጭር እጹን እያቦለለ በጭሱ ውስጥ የሚታየውን የአእምሮቱን ስኬት ነው የጻፈው። يهون بجيال واتشون مرار طوبة مجبت يال هزب اوكنا ماتلك ايجالا الوي هزب مش مكربت مان الناتون مرطوليسة او يميشل من قررت تادر رقو دفارنو يتبعوي هزب سيقلت عن هزب كسامانيا قوان قابلاي ييراسو متاوت يا بحدي اللو بزمن قويتا يتبعوي مان الناتين ياقيني يتبعوي نو كبيرة سابوش بستكار بهير هزبوش يميلو ايمتناو مقنياتهم عند هزبنو عند نو سيبال ببهل تورا راش كرسي اللونا يمساس سلوتني عند النت مسفر ياوش يميام والا بمونو نو يتبيا جغنوش ان حيل ماريام مامو ان راس اببارقاينا ابتشو ان جنرال جاقا ماكيلو ان ساقاي قبرمدهن ان ابدي ساقا ارسنتو تتقارلو لاتشووش بتبال زرين النت ليست يمي قبايل اللوم اونك كباتو كويانينا كاقوتو كشابيا يورسون بلهات زدي بلو يزوتنجي إتيوبياويانين بزر لأيتو ماسكمت يمايتشال فهاتكال تدقف عمروت مهونون على تينوم ويانيم شابيام يووقوت زقيتو نو أربينيا بلجلجو بفانو بكل قزفو ستاي اونكم قنزابي جاقين يمتوال إتيوبياز باربينينت سبل بتن كتبهارو يفوسال يزيانيم ياريداويون زيما دمسون كفادرغو ياشاب الشوال هادغو تسعى وتسعات نقادة ما أكل باهر إيادة تمكاكون يا كبرال نسألنة يا وجال دل ليكي بياز
حزن تنيان ناتي حزن تنيان ناتي حزن الشبيب ذا ملكش تبق ربني هنبني كرزازا من بيتش بفرس نروش بدربا اقرش بسنك كلبت هوني شنبا ዳግመኛን ድክመት ታይገኛልኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራኔ ቻለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያን ጎልሽ ነጻነት እጅግ ያረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አግጦ ውበትሽን ለብሶ ሐዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሐዘን ተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን ዘለሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሐዘን ተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስለ ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጨነቅ ከንቱ መዳለል ነው በራስ መሳለቅ ሐዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ ያምሮዬም መቤት የህሊና ሀብቴ ራቸው እጅግ ነው ህልቆ መሳፍርት ወሰንዲካ ያለው እስከ ምጻት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ላንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሐዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሻን ሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ ያዘነ በፊትሽ ሲለካ ሆኖ ሰለመነ ስካዜሽ ወጠፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ስንጥቅ ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልረስ ልቆፍረው በተለምሽው ትልም ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ ስንዴ በመሬት ውስጥ ተዘርታ በስብሳ ብዙ ታፈራለች ሙታ ስትነሳ ቢሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው ቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ የልጆችሽ አጥንት የሞቱት ሁላ የሚለመልም ነው አንድነት በመላ ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ ትላንት ሄጄ መጣው ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና ይህን መላእክት ላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ ኑሮ ፈረቃ ነው አለላት ምስክ የኔን ስም ይፈጽም መደርሰው ከልክ እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ ትንሣኤን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፋውጥቶ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ።